ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 21 2015 ዓ.ም ዝግጅታችን ጀመረ።
የኦሮሚኛ ቋንቋ በሚሰጥባቸው ትምህርት ቤቶች ውስጥ የሰንደቅ ዓላማና የኦሮሚያ ክልል መዝሙርን መዘመር ላይ እና ለመዘመር ላይ በተፈጠረ ግጭት የደረሰ ጉዳት እንደሆነ ምርመራችን አሳይቷል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መለሰ ናቸው ቀደም ሲል የሰማችኋቸው። ለአሜሪካ ድምፅ ከሰጡት ማብራሪያ የተቀነጨበው ነው። ሙሉ ዝርዝሩ በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ። እንደምናመሻቸው የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ዝግጅቶቻችን እንደተለመደው በሬዲዮ በቴሌቪዥን እንዲሁም በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጥ።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኤርትራ ወታደሮች ከሰሜን ኢትዮጵያ ትላልቅ ከተሞች ለቀው እየወጡ መሆኑን የአይን ምስክሮችና አንድ ስማቸው እንዲጠቀስ ያልፈለጉ የኢትዮጵያ ባለስልጣን ለሮይተርስ ዜና ወኪል ተናግረዋል። እንግዶ ወልዴ ዝርዝሩን ያቀርበዋል።
ለሁለት ዓመታት በሰሜን ኢትዮጵያ በነበረው ጦርነት ተሳታፊ የነበሩት የኤርትራ ወታደሮች ከሽረና አክሱም ለቀው ወደ ድንበር አቅጣጫ በመሄድ ላይ ናቸው ሲሉ የአይን ምስክሮች ለሮይተርስ ዜና ወኪል ተናግረዋል። በኢትዮጵያ መንግስት ፌዴራል ኃይሎች እና በትግራይ ክልል ኃይሎች መካከል በነበረው ሁለት ዓመት የፈጀ ጦርነት የኤርትራ ወታደሮች የኢትዮጵያ ኃይሎችን በመደገፍ ተሳትፈዋል። ኤርትራ ከዛሬ ሁለት ወር ገደማ በፊት የተፈረመው የሰላም ስምምነት አካል አይደለችም። ስምምነቱ ግን የውጭ ኃይሎች ከሰሜን ኢትዮጵያ እንዲወጡ ያዛል። ከስምምነቱ መፈረም በኋላ የኤርትራ ወታደሮች በትላልቅ የትግራይ ከተሞች መገኘት የስምምነቱ ዘላቂነት ላይ ጥያቄ አስነስቶ ነበር። የኤርትራ ወታደሮች እስከ ወዲያኛው ትግራይን ለቀው ይውጡ ወይም ከተወሰኑ ከተሞች ብቻ ያፈግፍጉ መጀመሪያ ላይ ግልጽ አልነበረም። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ከሮይተርስ ለቀረበላቸው ጥያቄ ወታደሮቹ ስለመውጣታቸው ማረጋገጫም ሆነ ማስተባበያ አልሰጥም ብለዋል። አንድ ስማቸው እንዳይጠቀስ የፈለጉ የኢትዮጵያ መንግስት ባለስልጣን ግን የኤርትራ ወታደሮች ከአክሱምና ሽረ እየለቀቁ መሆናቸውን ለሮይተርስ አረጋግጠዋል። የትግራይ ኃይሎች ቃል አቀባይ ጌታቸው ረዳና የኢትዮጵያ መንግስት ብሔራዊ የጸጥታ አማካሪ ሬድዋን ሁሴን አስተያየታቸውን እንዲሰጡ ሮይተርስ ቢሞክርም ሊያገኛቸው አልቻለም። በአክሱምና ሽረ ያሉ ሶስት የግብረሰናይ ድርጅት ሰራተኞች እንዳሉት በርካታ የጭነት ተሽከርካሪዎችና ሌሎች መኪኖች ላይ የተጫኑ የኤርትራ ወታደሮች ድንበር ላይ ወዳለችው ሽራሮ ከተማ አቅጣጫ ሲሄዱ ማየታቸውን ተናግረዋል። ከእርዳታ ሰራተኞቹ አንዱ አንዳንዶቹ ወታደሮች የደናውኑ ምልክት በእጃቸው ሲያሳዩ ነበር ብለዋል። አንድ የእርዳታ ሰራተኛ ሁሉም የኤርትራ ወታደሮች ከሽረ ለቀዋል ሲሉ፣ ሌላኛው ደግሞ በርካታ ቁጥር ያላቸው አሁንም በከተማው እንደቀሩ ተናግረዋል። የተለያየ ነገር መናገራቸው ምክንያቱ ግልጽ እንዳልሆነለት የሮይተርስ ዘጋቢ አመልክቷል። ከሰላም ስምምነቱ በኋላ የኤርትራ ወታደሮች በሲቪሎች ላይ ዝርፊያ፣ እገታና ግድያ ፈጽመዋል ሲሉ በትግራይ ያሉ ነዋሪዎች ይወነጅሏቸዋል። የኤርትራ ባለሥልጣናት ለውንጀላው ቀጥተኛ መልስ አይሰጡም። የኤርትራ ወታደሮች በህዳር 2013 በአክሱም በመቶ የሚቆጠሩ ሲቪሎችን በ24 ሰዓታት ውስጥ መግደልን ጨምሮ ሌሎች ሰቆቃዎችን ፈጽመዋል ሲሉ ነዋሪዎችና የሰብአዊ መብት ድርጅቶች ይከሳሉ። ኤርትራ ውንጀላውን ታስተባብላለች። ኤርትራ የትግራይ ኃይልን የሚመራው ህወሓትን እንደ ጠላት ማየቷን ቀጥላለች ይላል የሮይተርስ ሪፖርት። ህወሓት የፌዴራል ስልጣኑን በበላይነት ይዞ በነበረበት ወቅት በኢትዮጵያና ኤርትራ መካከል በ1990ዎቹ መጀመሪያ ላይ ለሁለት ዓመታት የቆየ ጦርነት ተካሂዷል። የኢትዮጵያ መንግስትና የትግራይ ክልል ባለስልጣናት የሰላም ስምምነቱን ለመተግበር መጀመሪያ ላይ ፍጥነት ባያሳዩም ባለፉት ሳምንታት ግን በርካታ ተግባራትን አከናውነዋል።
አቃቢ ህግ ኢትዮ ንቃት የተባለው የዩቱብ ሚዲያ አዘጋጅ በሆነችው መስከረም አበራ ላይ በሰባት ቀናት ውስጥ ክስ እንዲመሰረት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ትዕዛዝ መስጠቱን ጠበቃዋ ተናግረዋል። የመስከረም አበራ የግል ጠበቃ ሰለሞን ገዛኸኝ ዛሬ ለአሜሪካ ድምፅ ሲናገሩ፣ ትናንት ምርመራዬን አጠናቅቅ ያለው ፖሊስ ግለሰቧን በተለያዩ ወንጀሎች መጠርጠሩን እንደገለጸ ተናግረዋል። መስፍን አራጌ ዝርዝሩን ያሰማናል።
ለ17 ቀናት ያህል በስር ላይ የምትገኘው ኢትዮ ንቃት የተሰኘው የኢትዮ ሚዲያ አዘጋጅ መስከረም አበራ በፌደራሉ ከፍተኛ ፍርድ ቤት ለደታ መደብ ችሎት ስትቀርብ የትናንቱ ለሁለተኛ ጊዜ ነው። ይህንኑ ለአሜሪካ ድምጽ የገለጹት ጠበቃዋ ሰለሞን ገዛህኝ የተጠረጠረችበትን ወንጀልም አብራርተዋል።
የተጠረጠረበትን እንዲያስረዳ የተለያዩ ወንጀሎች ነው ፈጽማለች የሚል ነው። አንደኛው ህዝቡ መከላከያ ምረት እንዳይኖረው፣ እንዲሁም ደግሞ ከጉራጌ ክልል ጋር በተገናኘ ንቃት በሚባል የግል ሚዲያዋ በምታደርጋቸው ዘገባዎች ጉራጌ ክልል ላይ በተነሳው ግጭት ቦምብ ፈንድቶ ቦክስ ላይ ጉዳት ደርሷል የሚል ነው። ሌላው ከዚህ ከአማራ ወጣቶች ጋር በማነሳሳት በሚል ነው። ሌላው ህገ መንግስታዊ ስርዓቱን ለመናድና እንዲሁም ከቴሮሪዝም ጋር ከሽብር ጋር በተገናኘ ነው የጠረጠራት። በእኛ በኩል የቀረበው ምንድን ነው? ፖሊስ ይሄ ነው ብሎ ትክክለኛውን ክስ ለይቶ ያቀርባል
የሚለው መጀመሪያ ተሰራው። ታህሳስ 6 2015 ዓ.ም በነበረው ችሎት ፖሊስ መረጃ እንዲያሰባስብ የ14 ቀናት ተጨማሪ ጊዜ ተሰጥቶት እንደነበር ጠበቃው አስታውሰዋል። ትናንት በነበረው ችሎት ደግሞ ፖሊስ ምርመራውን አጠናቆ ለአቃቤ ህግ እንዳስረከበ ማስተዋቁን ጠቅሰዋል። አቃቤ ህግም የፖሊስ የምርመራ መዝገብ እንደደረሰው መግለጹን የጠቆሙት ጠበቃ ሰለሞን ገዛህኝ ለክስ መመስረቻ 15 ቀናት እንዲፈቀድለት በችሎቱ የትናንት ውሎ ጠይቆ እንደነበርም አስረድተዋል። አቃቤ ህግ የጠየቀውን የ15 ቀናት የክስ መመስረቻ ጊዜ መቃወማቸውንም ጠበቃው አክለው ገልጸዋል።
ተሰበሰቡ የቪዲዮ ማስረጃዎች፣ የሰነድ ማስረጃዎች ረዘም ያለ ጊዜ ምርመራ ስለሚያስፈልገው አሁንም ተጨማሪ 15 ቀን ይሰጠናል። በእኛ በኩልም እንደገና ያመለከትነው ምንድን ነው? ፖሊስ ምርመራ ብላ ነው አቃቤ ህግ እንደገና ሌላ የክስ መመስረቻ ጊዜ ይሰጠን ያለው እና ይህም ተገቢ አይደለም። እንዲሁም ደግሞ እንደገና ደግሞ ቪዲዮዎችን እና የሰነድ ማስረጃዎችን ቀደም ብሎ የሰበሰባቸው ስለሆነ ምንም አይነት ተጨማሪ ጊዜ የማያስፈልግም እና አጭር ጊዜ የክስ መመስረቻ ይሰጠን ብለን አመለከትም። ዳኞችም ተመካክረው የሰባት ቀን ጊዜ መመስረቻ አቃቤ በሰባት ቀን ውስጥ መስርቶ እንዲቀርብ በማለት ለ27 አሁን ለ27 4 ላይ ተቀጥሏል።
የግራ ቀኙን ክርክር ያዳመጠው ፍርድ ቤቱ አቃቤ ህግ ለክስ መመስረቻ የጠየቀውን የ15 ቀናት ጊዜ ውድቅ በማድረግ በ7 ቀናት ውስጥ ክስ እንዲመሰረት ትዕዛዝ በመስጠት ለታህሳስ 27 2015 ዓ.ም ተለዋጭ ቀጠሮ ሰጥቷል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ባለፈው ሳምንት ባወጣው መግለጫ ፖሊስ መስከረምን ያለምንም ቅድመ ሁኔታ እንዲለቅ ጥሪ አቅርቧል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በጋና በ21 ዓመታት ውስጥ ከፍተኛ ሆኖ የተመዘገበው የዋጋ ግሽበት የዘንድሮ በዓል ለብዙዎቹ ሰዎች ከባድ እንዲሆን ማድረጉ ተነገረ። የኮቪድ-19 ወረርሽኝና የዩክሬን ጦርነት ግፊት ተጨምሮ በጋና የዋጋ ግሽበቱ 50.3 ከመቶ መድረሱ ተመልክተዋል። በዚህ የተነሳም እጅግ የናረውን የዋጋ ውድነት መቋቋም ያቃታቸው ብዙዎቹ ጋናውያን ወጪዎቻቸውን እንዲቆጥቡ መገደዳቸው ተነግረዋል። ባህላዊ የሆነውን የበዓል ጊዜ ጉዞ ጨምሮ ብዙዎቹ አገር ቤት ወዳሉት ቤተሰቦቻቸውና ዘመዶቻቸው በመሄድ የሚያሳልፉትን ጊዜ ለመሰረዝ እንደተገደዱም ተመልክተዋል። ሩሲያና ኢራን በኒውክሌር ዙሪያ ከኢራን ጋር የሚደረገውን ድርድር በድጋሚ አለመጀመር ሊኖረው ስለሚችለው አደጋ በቅርቡ አስጠንቅቀዋል። ሆኖም በቅርቡ በኢራን የተካሄደውን የሰብአዊ መብት ጥሰት ተቃውሞና ሩሲያ በዩክሬን ላይ ያካሄደችውን ጦርነት ተከትሎ የምዕራባውያን አገሮች ድርድሩን ለመቀጠል ፍላጎት እንደሌላቸው ሁለቱም አገሮች በተናጥል ገልጸዋል። መቀመጫውን ቪየና ያደረገው ዓለም አቀፉ የአቶሚክ ኤነርጂ ተቋም ኢራን በሳተላይት ምስል የተደረሰበትና ይፋ ያላደረገችው ሰው ሰራሽ ዩራኒየም በሶስት ስፍራዎች መገኘታቸው ጉዳይ እንድታብራራ ለረጅም ጊዜ ሲጠይቅ ቢቆይም ኢራን ያንን አላደረገችም። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትላንት አሙስ ለመንግስት መገናኛ ብዙሃን በሰጡት መግለጫ ሞስኮ ዩናይትድ ስቴትስና አጋሮቿ ከኢራን ጋር ስምምነት ላይ እንዲደርሱ ትደግፋለች ብለዋል። ይሁን እንጂ ከኢራን ጋር ከኒውክሌር ስምምነት አለመድረስ ውጥረቱን ሊያባብስ የጦር መሳሪያ እሽቅድድምና ግልጽ ግጭት ሊፈጥር እንዲሁም የማይቀለበሱ መዘዞችን ሊያስከትል እንደሚችል ላቭሮቭ አስጠንቅቀዋል። ዩናይትድ ስቴትስ የውጭ ሽያጩ ለዓመታት ተወስኖ እንዲቆይ እገዳ የጣለችበት ግዙፉ የቻይና ቴክኖሎጂ ኩባንያ ሁዋዌ በቀውስ ውስጥ የመሆኑ ሁኔታ ማብቃቱን አስታወቀ። የዩናይትድ ስቴትስ እገዳዎች አሁን ተለማምደናቸዋል፣ እንደ ወትሮው ወደ መደበኛ የቢዝነስ ይዞታችን ተመልሰናል ሲሉ የኩባንያው የወቅቱ ሊቀመንበር ኤሪክ ሹ ዛሬ አርብ ባወጡት መግለጫ ገልጸዋል። የ2022 ዓመታዊ ገቢ 91.6 ቢሊዮን ዶላር መሆኑን ያስታወቀው ሁዋዌ ካለፈው ዓመት ጋር ተመሳሳይ መሆኑንም ገልጸዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጃን ለዓለም ዜናዎቹ እናመሰግናለን። በ22 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ ታህሳስ 21 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። አሁን ቀዳሚ ወደሚሆነው የአብይ ርዕስ ዘገባችን እንለፍ። በአዲስ አበባ ከተማ በአዲስ አበባ ከተማ በሚገኙ ትምህርት ቤቶች የክልል ሰንደቅ ዓላማን የመስቀልና ክልላዊ መዝሙርን የማዘመር እርምጃ የሕግ መሰረት የሌለ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገለጸ። ችግሩን ለመፍታት መደረግ ያለባቸውን የጥንቃቄ እርምጃዎች በተመለከተ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ኬኔዲ አባተ ዝርዝር አለው።
በአዲስ አበባ ከተማ አስተዳደር ውስጥ በአፋን ኦሮሞ ትምህርት በሚሰጥባቸው ትምህርት ቤቶች ተፈጥሮ የነበረውን የጸጥታ ችግርና ያስከተለውን የሰብአዊ መብቶች ጥሰት መመርመሩን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን የችግሩ መንስኤ የኦሮሚያ ክልል ሰንደቅ ዓላማን ከመስቀልና የክልሉ መዝሙር እንዲዘመር ከመደረጉ ጋር የተያያዘ ነው ሲል በምርመራ ሪፖርቱ አመልክቷል። በረብሻው ወቅት በተማሪዎች ላይ ከባድና ቀላል የአካል ጉዳት እንዲሁም በንብረት ላይ ከፍተኛ ጉዳት መድረሱን የገለጸው ኢሰመኮ ይህም በዋናነት በተማሪዎቹ የእርስ በርስ ግጭት እየተከሰተ ነው ብሏል። ወይዘሮ ራኬብ መሰለ የኢሰመኮ ምክትል ዋና ኮሚሽነር ናቸው።
በተፈጠረው አለመግባባት ወይም ግጭት ምክንያት የተወሰኑ ልጆች ቀላልና ባድ ቢባል ጉዳት እንደደረሰባቸው፣ በተለይ ደግሞ በንብረት ላይ ከፍተኛ ጉዳት እንደደረሰ፣ ይህም ደግሞ በአዲስ አበባ ባሉ ትምህርት ቤቶች ውስጥ የኦሮሚኛ ቋንቋ በሚሰጥባቸው ትምህርት ቤቶች ውስጥ የሰንደቅ ዓላማና የኦሮሚያ ክልል መዝሙርን መዘመር ላይ እና ለመዘመር ላይ በተፈጠረ ግጭት የደረሰ ጉዳት እንደሆነ ምርመራችን አሳይቷል። በአብዛኛው እርስ በርስ በነበረ ግጭት ነው ሂደቱ እንዲካሄድ በሚደግፉ እና በማይደግፉ ተማሪዎች መካከል በተፈጠረው ግጭት ነው። ትልቁ በፖሊስ ወይም በሰላም አስከባሪ ሰዎች ላይ ግን ህጻናቱን ካላግባብ የመያዝ ላይ ነው። በተለይ ህጻናትም ስለሆኑ ወደ ፖሊስ ጣቢያ መውሰዱ ያው ፖሊስ ጣቢያዎቻችን እንደምናውቀው የተሟላ አገልግሎት የሚሰጡ አይደሉም። ከ18 ዓመት በላይ የሆኑ ወንጀል ፈጽማችኋል ተብለው የተያዙ ሰዎችም የሚያዙበት አካባቢ ስለሆነ በእንደዚህ አይነት ሁኔታ መያዙ አስፈላጊ እና ተመጣጣኝ አይደለም ነው የእኛም ግኝት ያሳየው።
አሁን ላይ ታስረው የሚገኙ ምን ያክል እንደሆኑ የደረሳችሁበት ነገር አለ? ጉዳቱ የደረሰባቸው በቁጥር ምን ያክል እንደሆኑ?
ልጆቹ ኤግዛክትሊ ምን ያህል እንደሆኑ በቁጥር የለንም። የተወሰኑት ትምህርት ቤቶች ላይ ብቻ ስለሆነ ምርመራውን ያደረግነው። በወቅቱ ግን ወደ 400 የሚሆኑ ሰዎች ተይዘው እንደነበረ፣ አብዛኞቹ ግን በተለይ ህጻናት ተማሪዎች የህጻናት ችሎት ቀርበው ወይም መደበኛ ችሎት ቀርበው ወዲያው በዋስትና የሚለቀቁት በዋስትና በነጻ የሚለቀቁት በነጻ ተለቀው እንደነበር እና እስከ ህዳር 13 ድረስ ወደ 120 አካባቢ ተጠርጣሪዎች ግን ተይዘው እንደነበረ አሳይቷል ምርመራው።
በትምህርት ቤቶቹ የተከሰተውን የጸጥታ ችግር በተመለከተ በቅርቡ ከመንግስት ትምህርት ቤቶች አመራሮች ጋር በተደረገ ውይይት ላይ የአዲስ አበባ ከተማ ከንቲባ አዳነች አበቤ በሰጡት ማብራሪያ የክልል ሰንደቅ ዓላማና መዝሙር ለችግሩ ሰበብ ሆነ እንጂ ጉዳዩ ፖለቲካዊ ነው ማለታቸውን መዘገባችን ይታወሳል። የጸጥታ ችግሩ መንስኤ የኦሮሚያ ክልል ሰንደቅ ዓላማ መሰቀልና የክልሉ መዝሙር ጉዳይ መሆኑን የገለጸው ኢሰመኮ በበኩሉ የአንድ ክልል ሰንደቅ ዓላማ በሌላ ክልል ወይም ከተማ አስተዳደር የመንግስት ወይም የግል ተቋሞች ውስጥ እንዲሰቀል የሚያስችል የህግ መሰረት የለም ሲል በሪፖርቱ ገልጿል። ይህን ያብራሩት የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ወይዘሮ ራኬብ የኮሚሽኑን ምክረ ሀሳብም ገልጸዋል።
ከሰንደቅ ዓላማ ጋር ያለው ጉዳይ እንግዲህ ያው ህጉ የሚለውን ተንትነን አሳይተናል። በህጉ መሰረት ሰንደቅ ዓላማው ሊውለበለብ የሚችለው አዲስ አበባ ውስጥ የፌዴራል መቀመጫ እስከሆነ ድረስ የፌዴራል ሰንደቅ ዓላማ ነው። እንዲሁም ደግሞ የክልል መስተዳደር ጽህፈት ቤቶች ባሉበት፣ አሁን ለምሳሌ አዲስ አበባ ላይ የኦሮሚያ አስፈጻሚ አካል ቢሮዎች ስላሉ በእነሱ ቢሮዎች ውስጥ ፌዴራሉ የኦሮሚያ ክልልም ሰንደቅ ዓላማ ሊውለበለብ ይችላል። በሌላ ሁኔታ ግን ያንን ሁኔታ የሚፈቅድ ህግም ፖሊሲም የለንም። መዝሙሩን ብሔራዊ መዝሙሩንም በተመለከተ ህጉ የሚለው የብሔራዊ መዝሙሩን በተለያዩ ቋንቋዎች ተርጉሞ ዜማው እንደተጠበቀ ጋር ሆኖ በሚመለከታቸው ምክር ቤት ሊጸድቅ ተደርጎ በተለያዩ አካባቢዎች ይፈጸማል እንጂ ክልል መዝሙሮች ይኖራሉ የሚል ህግ የለንም። ስለዚህ እንደዚህም አይነትም ሲደረግ እንደ አግባቡ ውይይት ተደርጎበት ከህጉ ጋር የተጣጣመ ነው ወይ፣ ሰብአዊ መብቶች ላይ የሚያደርገው አሉታዊ ሁኔታ ይኖራሉ የሚለውን በደንብ በአግባቡ ተወያይቶ መተግበር እንደሚኖርበት ነው ያሳየ ነው።
የአዲስ አበባ ከተማ አስተዳደር ከአፍ መፍቻ በተጨማሪ የሀገር ውስጥና የውጭ ቋንቋዎችን በስርዓተ ትምህርት ለማካተት በኮተቤ ዩኒቨርሲቲ ጥናት ያስጠና ሲሆን በዚህ ላይ ውይይቶችን ማድረግም ጀምሯል። የኢሰመኮ ምክትል ዋና ኮሚሽነር ወይዘሮ ራኬብ የእንደዚህ አይነት ፖሊሲዎች ሲተገበሩ ሊደረጉ ይገባቸዋል ስላሉት የጥንቃቄ እርምጃ አስረድተዋል።
በተለያዩ ቋንቋዎችም ትምህርት መስጠት በፖሊሲ ደረጃም እየታየ ስለሆነ አንዱ እንግዲህ እንደዚህ አይነት ፖሊሲዎች ሲወጡ በሰብአዊ መብቶች ጉዳዮች ላይ ሊኖረው የሚችለው እንድምታ ምንድን ነው፣ አሉታዊ ሁኔታ ምንድን ነው የሚለውን መታየት ያለበት ጉዳይ መሆኑን አንዱን ጠቁመናል። በተለይ ደግሞ ህጻናትን በተመለከተ የሚፈጸሙ ነገሮች ዓለም አቀፍና የሀገራዊ ህጎቻችንን ማየት ይኖርበታል። አሳታፊ መሆን አለበት። ምክንያቱም ማህበረሰቡን የሚመለከት ትምህርት ቤቶች ውስጥ የሚተገበር ህግ ስለሚሆን ወይም ፖሊሲ ስለሚሆን ተማሪዎችን፣ ወላጆችን፣ የአካባቢውን ሰዎች ባሳተፈ መልኩ ግልጽ በሆነ ሂደት ሊፈጸም ይገባል እንጂ የተወሰኑ ባለድርሻ አካላት ብቻ ተወያይተው የሚወስኑት ውሳኔ መሆን የለበትም የሚል ነው።
በከተማዋ አንዳንድ ትምህርት ቤቶች ተከስቶ ከነበረው ችግር ጋር በተያያዘ ፖሊስ ብዙ ተማሪዎችን ከማሰሩ በስተቀር አብዛኞቹ የፖሊስ አባላት በጥንቃቄና ተመጣጣኝ በሆነ እርምጃ ሁከቱን ለማረጋጋት ይጥሩ እንደነበር እማኞችን ዋቢ አድርጎ ኢሰመኮ በሪፖርቱ ጠቅሷል። በሁከቱ ህይወቱ ያለፈ ተማሪ እንደሌለም ያመለከተው ኢሰመኮ በእስር ላይ የሚገኙትን ሁኔታ በመከታተል ላይ እንደሚገኝም ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአሜሪካ ድምጽ ዝግጅታችን እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ የስልክና ኢንተርኔት አገልግሎት በከፊልም ቢሆን በመቀለ መጀመሩ ቤተሰቦቻቸውን በስልክ እንዲያገኙ ስላደረጋቸው መደሰታቸውን የመቀሌ ከተማ ነዋሪዎች ገለጹ። ኔትወርክ በመከፈቱም የሞባይል መለዋወጫዎች ሽያጭና ጥገና ስራ ዳግም በጣም ደምቋል። ሙልጌታ ጽባህ ዝርዝር አለው።
ለአንድ አመት ከሰባት ወራት በላይ ተቋርጦ የነበረ የስልክ አገልግሎት እንዲሁም ለሁለት አመት ከሁለት ወራት ተቋርጦ የነበረ የሞባይል ዳታ ኢንተርኔት ረቡዕ ታህሳስ 19/2015 ዓ.ም ከቀትር በኋላ በመቀለ ከተማ በከፊልም ቢሆን ስራ ጀምሯል። በመቀለ ከተማ ሮማናት አደባባይ ስልክ እየደወሉ ያገኙኋቸው አቶ ሀፍቶም ተክላይ ስልክ ተዘግቶ በመቆየቱ ከቤተሰብ ሳንገናኝ ቆይተናል ሲሉ ተናግረዋል። አሁን በመከፈቱ ደግሞ መገናኘት ጀምረናል ብለዋል።
ከአንድ አመት ከሰባት ወር ከስምንት ወር በኋላ ነው ስልክ ማግኘት የቻልነው። ያው ስልክ አግኝተን አሁን በመንገድ ላይ ያገኘኸኝም እኔ ወደ የቤተሰብ መርዶ ነበረ፣ ወደዛ እየሄድኩ ነው ያገኘኝ። ምንም ነገር ሳንሰማ ያው ወደ አንድ አመት አካባቢ ከበሞት የተለየንም ቤተሰብ መርዶ ስለመጣ ነው ወደዛ እየሄድኩ ነው ያገኘኝ። ተዘግቶ መቆየቱ ያው ልናገኘው የሚገባ መሰረታዊ ፍላጎት ነው። አሁን የቴክኖሎጂ ዘመን ነው። ዘመኑ የቴክኖሎጂ መሆኑን ሰው ልጅ መሰረታዊ ፍላጎቶች ከሚባሉ አንዱ ሞባይል ሆኗል። ሁሉም ነገር ስራዎቻችን በዛ ነበረ የምናቀላጥፈውና ተዘግቶ መቆየቱ ያው ከማህበራዊም ኢኮኖሚያዊም ችግሮች አጋጥመውናል። ያው አሁን መከፈቱ ደግሞ ጥሩ ነው።
የስልክ አገልግሎቱ በሌሎች የትግራይ አካባቢዎች እንዲከፈቱም አቶ ሀፍቶም ጠይቀዋል።
ማዲግራት ቤተሰቦች አሉ፣ እነሱን ማግኘት አልቻልኩም። ያው ይሄም ቶሎ ብሎ መከፈት እንዳለበት ነው የሚሰማኝ። ምክንያቱም አንድ ቦታ ላይ ከፍተ አንድ ቦታ ላይ መተው ጥሩ አይመጣም እና ያ ቢከፈት ማህበረሰቡ የሚገባውን መብቱ ነው፣ መብቱ መጠቀም አለበት። ያው ሰላም ከሆነ ደግሞ ሙሉ ነው እንጂ የግማሹን ሰጥተህ ግማሹን መንሳት ትክክል አይመስሉ አይታየኝ።
በመቀለ ሮማናት አደባባይ አካባቢ የሞባይል ካርድ የሚሸጡ ሰዎች አግኝቻለሁ። ባለ 10 ብር ካርድ በ15 ብር እንዲሁም ባለ 25 ብር ካርድ በ30 ብር በሁሉም ካርዶች የዋጋ ጭማሪ አድርገው ሲሸጡ ነበር። የሚኖርበት ላጭ የተባለ የመቀለ ከተማ መንደር ኔትወርክ ስለማይሰራ ስልክ ለመደወል ወደ አካባቢ የመጡ አቶ አክሊሉ ሀፍታይ የተባሉ በበኩላቸው
ስልክ መጀመሩን በጣም በስነም ያለን በቃ ከተለያየ ህብረተሰብ እና ቤተሰብ ጋር መገናኘታችን በጣም ደስ የሚል ነው። ደስ ብሎናል። ደሴ አካባቢ ከሚገኙ ሚስቴ ከእናቷ ማለት ከእሳቸው ጋርና ከእህቴም አዲስ አበባ ካሉ ነው የተገናኘ ስራሁን በቃ ደስ ብለኛል። በጣም ከፍተኛ ደስታ ነው ይሰማል። ስለዚህ መቀጠል ነው ያለበት ሰላም፣ በቃ እንደዚህ መቀጠል ያለበት ሰላም ለሰው ልጅ አስፈላጊ ነው።
የሞባይል ስልክና መለዋወጫ ንግድ የተሰማራው ኪዳን ሀንስ የተባለ ባለፉት 2 ዓመታት ስራችን ቆሞ ነበር ብለዋል።
2 ዓመት የነበረ ስልክ አልነበረም። ምንም አይነት እንቅስቃሴ ሞባይልና ኤሌክትሮኒክስ እንቅስቃሴ ምንም አይነት አልነበረም። እኔ ሙሉ በሙሉ አልነበረም ብዬ ነው የምወስነው። አንዳንዴ ቻርጀር፣ ሄድፎን ለፊልም ለሌላ ነገሮች የሚጠቀምለት ለቪዲዮ ነው እንጂ ሌላ ስልክ መሸጫ የሚባል ነገር እንቅስቃሴ የሚባል ነገር አልነበረም። እዛ ዝም ብለን ከፍተን ነው ወደ ቤታችን የምንመለሰው እንጂ ምንም አይነት እንቅስቃሴ አልነበረም። እና 2 ዓመት የነበረ ሲገልጸው ምንም አልነበረም ቤ ነው።
በዚህ 2 ቀናት የተጀመረው የስልክና የኢንተርኔት አገልግሎት ገበያችን እንዲደምቅ አድርጎታል ብለዋል።
ከትናንት ወዲያ ከተጀመረ በኋላ ጀምሮ ያው አሪፍ እንቅስቃሴ ነው ያለው። ሰው የመግዛት ፍላጎት አለው። በጣም እኔ የተረዳሁት ያው ለአዲስ እቃም የገዛ ነው የተባላሸም እያስተካከለ ነው ያለው እና ስልኩ ለመደወል በጣም እንትን ያለው ሰው እና ደስ የሚል እንቅስቃሴ ነው ያለው። መንገዱ ቢከፈትና ያው እቃው እንደ ኖርማሊ ቢገባ እቃው ኖርማል ከገባ ደግሞ መንገዱ ከተከፈተ ያው ተጠቃሚ በቅናሽ ያገኛል። እኛም ተወዳድረን እቃውም እንሸጣለን።
በጥገና ስራ የተሰማራ ኃይልሽ ግርማ እየተባለ ሌላ የከተማዋ ነዋሪ በበኩሉም ኔትወርክ በመለቀቁ ከ2 ዓመት በኋላ ብዙ ሰው ስልኩ እያስጠገነ ነው፣ እኛም ስራ ጀምረናል በማለት ተናግረዋል።
ያሳለፈው 2 ዓመት በጣም ተጎድተናል፣ ተቸግረን ነበር፣ ስራ አልነበረም። አሁን ግን ተሻሽለዋል። በጣም አሪፍ ነው። ኔትወርክ በመለቀቁ ደስተኛ ነን። ብዙ ሰው እየመጣ ነው ያለ። አሁን በወረፋ ነው እየመጣ ነው ያለው፣ እያስተናገድ ነው ያለ ነው ማለት ነው። ለአክሰሰር ብዙ ስፔር አይገባም ያለ ስክሪን ምናምን የለም እያል ነው እየመለስ ነው ያለ እንጂ አሪፍ ነው ያለ ሰው።
በትናንትናው ዕለት በመቀለ ከተማ የሰላም ስምምነት ተግባራዊነት የሚከታተልና የሚገመግም ቡድን በይፋ ስራው መጀመሩ አሜሪካ እንደምታደንቅ የውጭ ጉዳይ ሚኒስትሩ አንቶኒዮ ብሊንከን በትዊተር ገጻቸው ጽፈዋል። የዚህ ቡድን መመስረት ግጭት የማቆም ስምምነቱ ተግባራዊ ለማድረግ እንዲሁም የህወሓት ትጥቅ መፍታትና የኤርትራ ኃይሎች መውጣት ለማረጋገጥ የሚሰራ ነው ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ወደ ተከታዩ ዘገባ ስናልፍ ደግሞ በትላንትናው ዕለት ህይወቱ ያለፈው ብራዚላዊው የእግር ኳስ ኮከብ ፔሌ በዘመኑ ኢትዮጵያውያን ተጫዋቾች ላይ ተጽዕኖ ያሳድር እንደነበር የአሜሪካ ድምጽ ያነጋገራቸው አድናቂዎቹ ተናግረዋል። አስተያየታቸውን የሰጡን የአዲስ አበባና የድሬዳዋ ነዋሪ የሆኑ የፔሌ አድናቂዎች በህልፈቱ የተሰማቸውንም ሀዘን ገልጸዋል። ኬኔዲ አባተና አዲስ ቸኮል ያጠናቀሩትን ዘገባ ኬኔዲ አባት ያቀርበዋል።
ኤድሰን አራንትስ ዶ ናሲሜንቶ ትክክለኛ መጠሪያ ስሙ ነው። በይበልጥ ፔሌ በሚል ቅጽል ስሙ የሚታወቀው ብራዚላዊው የእግር ኳስ ንጉስ 3 የዓለም ዋንጫ በማንሳት ብቸኛ ተጫዋች የሆነው ፔሌ በአንጀት ካንሰር ህመም ሲሰቃይ ቆይቶ በ82 ዓመቱ ትናንት ሐሙስ ታህሳስ 20 ይህችን ዓለም ተሰናብቷል። በአንድ ወቅት ፊፋ የ20ኛው ክፍለ ዘመን ታላቅ ተጫዋች ብሎ የሰየመው ፔሌ ለዓለም እግር ኳስ ጉልህ አስተዋጽኦ እንዳደረገ ብዙዎች ይስማማሉ። ፔሌ በዘመኑ በኢትዮጵያውያን ላይም ከፍተኛ ተጽዕኖ ስለመፍጠሩ በአዲስ አበባ ስታዲየም አካባቢ አግኝተን ያነጋገርናቸው የተጫዋቹ አድናቂዎች ተናግረዋል።
ግሩም ወርቁ፣ ኢትዮ ቴሌኮም ሰራተኛ ነኝ። ፔሌ የእግር ኳስ ጀግና ማለት ነው። እግር ኳስ ከተፈጠረ ጀምሮ እንደ ፔሌ የሚሆን እኔ አላየሁ። በታሪክም አይቻለሁ። በፊት በነበሩ ሚዲያዎች በቴሌቪዥን እናየው ነበር። ዝናውም እንደዚሁ በጣም የናኘ ነበር። ፔሌ በጣም ጥበበኛና ለዓለም ፉትቦል ደግሞ ትልቁን ነገር ያበረከተ የዓለም ዋንጫን ደግሞ ልዩ የሚያደርገው ፔሌን በ1958 በ1962 እና በ1970 ላይ ዋንጫ 3 ጊዜ ዓለም ዋንጫን የወሰደ ብቸኛው እግር ኳስ ተጫዋች ነው። የኢትዮጵያ ተጫዋቾች ድሮ የምናውቃቸው እነ መንግስት ወርቁ፣ እነ ሸዋንግዛ አጎናፈር፣ እነ አዋድ መሐመድ የሚባሉት ብዙ ተጫዋቾች ነበሩ። በተለይ ኢትዮጵያ ወርቃማ ዘመን ፉትቦል የነበረው የአፍሪካ ዋንጫ ለምሳሌ እዚህ ሲቀር የነበረው ጥበብ ከፍተኛ ነው። ያ ምንድነው የነ ፔሌን የብራዚልን ፉትቦል በመጫወታቸው አንድ ወቅት እነዚህ ዛሬ እንደዚህ ምዕራብ አፍሪካ የሚቀልዱብን በጣም እንቃቸው ነበር በወቅቱ በእነ መንግስት ወርቁ ጊዜ፣ ምክንያቱም ክህሎታቸው ብዙ ስላልነበረ የነ ፔሌ የክህሎት የኳስ ክህሎት ከፍተኛ አስተዋጽኦ ነበሩ ለኛ ተጫዋቾች እና ጥሩ አራ ሆኖ ነበር ለኛ ተጫዋቾች ብዬ ነው ምገልጸው። ፔሌ
ይርዳቸው ደምስ ይባላሉ። ያው በዛን ጊዜ ኢትዮጵያ ቴሌቪዥን ነው ያስተላልፎ በዛን ጊዜ ትልቅ አክብሮትና ትኩረት እናደርግበት ነበር። ታዳጊዎች በሙሉ ያው የሱ ስም ሲነሳ ወደፊት መሆን የሚፈልጉት እንደሱ ነው። ከባዶ እግር ጀምሮ እስከ ጀራጫማ በሰፈርም በተለያየም ቦታ ባገኙት አጋጣሚ ምን ትሆናላችሁ ተብሎ ሲጠየቁ ራሱ እንደ ፔሌ ነው ለሚሉ ለትውልዱም ትልቅ አሪያ ጥሎ ያለፈ።
አቶ ተካሊን ብራን ይባላል። በዛን ዘመን በቴሌቪዥን በማየት ነው እዚህ ሆነን ነበር ቱፎዞ የነበረው። ፔሌ ጉዳይ በጣም ስሜት ሁሉም አለው። ብራዚል ካላሸነፈ እኛ ፉትቦል ማናየም ነበር።
የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የነበሩትና በዘመናችን የኢትዮጵያ እግር ኳስ የውቅና ማማ ላይ የደረሱ ተጫዋቾችንም ያፈሩት የወንድማማቾቹ ዮርዳኖስ አባይና ስምኦን አባይ አባት አቶ አባይ ጌታውን ደግሞ ስለ ፔሌ ያላቸውን ትውስታ ከድሬዳዋ ጫውተውናል።
ቆሜ አለቀስኩ። ይገርማል። ዘመድ እንደሞተብኝ መርዶ እንደተነገረኝ። ምክንያቱም ፊቴ 1958 እሱን በብላክ እንትን ነው ፊልም ላይ ያየሁት። ከስዊድን ጋር ሲጫወቱ ፋይናል እንዴት እንዳገባ እንዴት ኳስ አንዷን ከመጣችውን ኳስ እንዲህ አድርጎ ገና ሳትቆም ኳሷ እንዴት እንደመታት 17 ዓመት ልጅ ሆኖ እሱ ሁሉ ትዝ አለኝ። ከዛ ደግሞ በደንብ ያየሁት የቱን መሰለ 1970 እንደ አውሮፓ አቆጣጠር በእኛ 62 ከጣሊያን ጋር ፋይናል ደርሶ 4-1 ያሸነፉበትን አንድ ኳስ ከዛ ሰጠው ጓደኛ ግን ነው የ1956 እንግሊዝ ላይ የተደረገውን ከጋሪንቻ ጋር ነበሩ ሁለቱ ጋሪንቻ። ከዛ በኋላ ነው ያቆሙ። ፔሌ ግን ቀጥሎ እስከ 1970 ላይ ተአምር ሰርቶ ያንን ሶስተኛ ዋንጫ አገኘ። ሜክሲኮ ላይ ያንን ዓለም ዋንጫ ጨርሻ ፋይናል ላይ ከጣሊያን ጋር ተገናኙ። ምንጊዜም የማይረሳ መሰለ። በረኛው እዚህ ጋር ነው። ለፔሌ ጓደኛው ሲያቀብለው ፔሌ እየሮጠ ኳሷን ይገርማል። በረኛው ሲወጣ ኳሷን ዘሎ ኳሷ በዚህ ጋር አሾለከና በዚህ ጋር ሄደልህና በረኛው እዚህ መካከል ቀረ። እዛ አገኛት ሲመታ በእንጨቱ ስር ሄደች። ዘላለም ማረሳው።
መላው ዓለም በዚህ ስመጥር የፊት መስመር ተጫዋች ህልፈት የተሰማውን ሐዘን በመግለጽ ላይ ነው። የኢትዮጵያ መንግስትም የፔሌ ከዚህ ዓለም መለየት አሳዝኖኛል ብሏል። ሚኒስቴሩ ለብራዚል መንግስትና ህዝብ እንዲሁም ለእግር ኳሱ ማህበረሰብ ብሎ ባወጣው መግለጫ በምትሃተኛው ተጫዋች ህልፈት የተሰማውን ሐዘን ገልጿል። አስተያየታቸውን የሰጡን አድናቂዎቹም ሐዘናቸውን እንዲህ ገልጸዋል።
ሰው ኖሮ ያልፋል እና እንደሚባለው እንግዲህ የአንጀት ካንሰር ኦር ምናምን የሚባል ነገር በሚዲያዎች እሰማለሁ። በጣም አዝኛለሁ።
በጣም ትልቅ ሐዘን ነው የተሰማን ሁላችንም። ፔሌም በጣም የምንወደውና አድናቂው ነን። በእግር ኳስ ዓለም ውስጥ ፈርቀዳጅ ነው ማለት ይቻላል። ከነ ጸባዩ ባህሪው እግዚአብሔር እንግዲህ የፈቀደውን ሁሉ አድርጎ በመጨረሻ ነፍሱን በገነት ያኖርልን እንላለን።
በጣም ውስጤን የተሰበረው ፔሌ ማለት በጣም ዓለምን የሚያስደንቅ ትልቅ ክብር ያለን ሰው ነው። ፔሌ መሰለ ተጫዋች በዓለም ይፈጠራል ብዬ አላስብም።
ከፔሌ በፊት የዓለም እግር ኳስ ከዚህ የብራዚልን ፉትቦል አልታወቀም። ልክ ፔሌ 10 ቁጥር ለብሶ 1958 የዓለም ዋንጫ ሲወስዱ 17 ዓመቱ ያን ታሪክ ሰራ። ከዛ በኋላ ብዙ ታሪኮች ሶስት የዓለም ዋንጫ ያቺ የእሱ 10 ቁጥር ለዓለም ፉትቦል ከፍተኛዋን አስተዋጽኦ ነው ያደረገችው። እቺን 10 ቁጥር ደግሞ የዓለም ዝነኛ ተጫዋቾች ነው የሚለብሷት። ፔሌ እነቴ ነው ዘላለም የሚዘከር ሰው ነው።
በፔሌ ህልፈት ሐዘናቸውን ከገለጹት መካከል የሆኑት የፊፋ ፕሬዝደንት ጂያን ኢንፋንቲኖ ፔሌ ችሎታውና የፈጠራ ብቃቱ ተወዳዳሪ የለውም፣ ሌላ ማንም ተጫዋች ሊያልማቸው እንኳን የማይችላቸውን ነገሮች አድርጓል ብለዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። አሁን በቀጥታ የምናልፈው ወደ ሁለተኛው አጋማሽ ይሆናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን ኢትዮጵያ የሰላም መንገዶች በሚል ርዕስ የተሰናዳው ውይይት ሁለተኛ ክፍል በድጋሚ ይቀርባል። ውይይቱን የመራው አሉላ ከበደ ነው።
ተመልካቾቻችን ተመልሰናል። የስቱዲዮ እንግዶቻችንን ላስታውስ፣ አቶ ሄኖክ አበበ፣ ወይዘሪት ማዕዳ ግደይ፣ ዶክተር ኢታና ሀብቴና ዶክተር አለማየሁ ብሩ፣ ዶክተር ደረሰ ጌታቸውና አቶ አለማየሁ ፈንታው በስካይፕ መስመር ይኖራሉ። በቅድሚያ ቀደም ብለን ከአደመጥናቸው ከኢትዮጵያ የተለያዩ አካባቢዎች ከተሰባሰቡ ቪዲዮዎች የመጨረሻዎቹን እናሰማ።
ስሜ ፍሬህይወት ተገኔ ይባላል። የባህር ዳር ከተማ ነዋሪ ነኝ። ለዲያስፖራው ያለኝ ጥያቄ ስለ ወደፊቷ ኢትዮጵያ ዲያስፖራ ያለው ሳቤ ምንድን ነው የሚያስበው ስለ ኢትዮጵያ?
ይህን ጥያቄ በስካይፕ ካሉ ተሳታፊዎች አንዳቸውን ላስቀድም። ዶክተር ደረሰ ምናልባት የመከታተል እድል አግኝተዋል?
አዎ አግኝቻለሁኝ። ስለ ኢትዮጵያ የወደፊት ሁኔታ ዲያስፖራው ምን ያስባል ብለው ነው ባህር ዳር የሚኖሩት ሴትዮ የጠየቁት። ዳያስፖራው እንግዲህ ኢትዮጵያ ያለው ማህበረሰብ ነጸብራቅ ነው። በፖለቲካ እጅግ የተከፋፈለ ነው። እዚህ መድረክ ላይ እንደምናየው የትግራይ ብሔርተኝነት፣ የኦሮሞ ብሔርተኝነት፣ ኢትዮጵያዊነት፣ የተለያየ ርዕዮትን የሚያቀነቅኑ ሰዎች የሚሳተፉበት የህብረተሰብ ማዕከል ገንቢ የሆነ ሚና መጫወት ይችላል። አይ ቲንክ አንዱ ገንቢ ሚና ምንድን ነው በእውነት ሳንጋድል ሀሳብን የተለያየ ሀሳብን ሲቪል በሆነ መልኩ የምንከራከርበት እና የሀገራችንን ችግሮች፣ የፖለቲካ ችግሮች፣ የኢኮኖሚ ችግሮች ለመፍታት ኢትዮጵያ ላለው መንግስትም ኢትዮጵያ ላሉ ፓርቲዎችም ያሉትን ተቋማት መፍትሄ ሀሳብ መስጠት ሚና መጫወት እንችላለን። ምክንያቱም ተወደደም ተጠላም በተለያየ ዘመን ከሀገሪቱ ተሰደው የወጡ በተለያየ ሙያ የሰለጠኑ ሀገራቸውን ሊጠቅሙና ሊያግዙ የሚችሉ ብዙ ኢትዮጵያውያን ዳያስፖራ አባላት ስላሉ ማለት ነው። እንዲህን ካልኩ በቃኛለን።
ስቱዲዮ ከምትገኙ ታዳሚዎች ዶክተር ኢታና በዚሁ ጥያቄ ላይ አስተያየት ካለዎት እድሉ ልስጠው።
ዲያስፖራ ምን ሀሳብ አለው የሚለው እንግዲህ እንደ የቡድኑ ነው። ብዙ ቡድን ስላለ ማለት ነው አንድ ሀሳብ አድርገን ማቅረብ አንችልም። ያለው ብዙ ቡድን ደግሞ አገሪቷ ውስጥ ያሉ ችግሮች ጋር የተያያዘ ቡድን ነው። ነገር ግን በኋላ ላይ ምናልባት ጊዜ ካገኘን ስለ መፍትሄ ሀሳቦች የምናወራ ይመስለኛል። እዛ ላይ የመሳተፍ አቅም ያለ ይመስለኛል። እኔ በተለይ ውጭ ያሉ ዜጎች፣ ምሁራን፣ ኤሊቶች የምንላቸው ገንቢ ሀሳብን በማምጣት የማይቻሉ ነገሮችን እንዲቻሉ ለማድረግ ለማገዝ አቅም ያላቸው ይመስለኛል። ጦርነቱንም በማፋፋም ብዙ ሰው ስለተካፈለ እዚህ ላይም ምንድን ነው መፍትሄ ሲባልም ተሳትፎ ሊኖራቸው ይችላል የሚል ሀሳብ አለኝ።
መልካም። ወይዘሪት ማዕዛ ባጭሩ።
ያው እንግዲህ ዋና መንስኤ ሀሳቡ መሆን ያለበት ኢትዮጵያን ማዳን ሳይሆን በዚህ ጦርነት ላይ በዚህ ጄኖሳይድ ላይ ጥቃት የደረሰባቸው ቪክቲሞችን እነሱን ማከም ነው መስራት ያለብን ብዬ የማስበው። ዲያስፖራውም መጀመሪያ የተፈጸመውን ወንጀል በደል ተቀባይነት አግኝቶ አክኖሎጅ ተደርጎ ከዛ በኋላ ፍትህና ተጠያቂነት እንዲመጣ በማስፈን ከዛም በኋላ አገሪቷን መልሶ መገንባት ይቻል ይሆናል። እነዚህ ስቴፖችን አልፈን ኢግኖር አድርገን እንደ ኢትዮጵያ እንድትድን ዝም ብለን የደረሱትን ጥቃቶች ሁሉም ሸፋፍነን እንለፍ የሚል ኃይል አለ ዲያስፖራ ውስጥ። ግን እኔ የሚመስለኝ ሰላም እንዲመጣ እኮ ነው የሚፈለገው ኢትዮጵያ ውስጥ ሳይሆን ሆርን ኦፍ አፍሪካ በአጠቃላይ ሰላም እንዲሰፍን አክኖሎጅ መደረግ አለበት የተፈጸመው ወንጀል። ከዛ በኋላ ፍትህና ተጠያቂነት ይሰፍናል። ከዛ በኋላ ሰላም ሊመጣ ይችላል። እና ይሄንን ለማድረግ ያው ዲያስፖራ ውስጥ ያሉት የተማሩ ሰዎች በተለያየ ኦርጋናይዜሽን ውስጥ ገብተን ስለምንሰራ እነዚህ ነገሮችን እነዚህ ሐሳቦችን ፑሽ ያደረግን በሄድን ቁጥር የሚፈልገው ግብ ይገኛል ብዬ አስባለሁ።
መልካም ቃል በገባ ነው መሰረት የናንተ ነው ተራው። በመጀመሪያው ረድፍ ያሉት ስሞን ሙሉ ስሞን ይናገሩና ጥያቄው ማቅረብ ይችላሉ።
ስሜ ሙዘይ መረሳ ይባላል። በመጀመሪያ ደረጃ ቮይስ ኦፍ አሜሪካ እንደዚህ አይነት የመጀመሪያ ጊዜ እንትን በማድረጉ በጣም ማመስገን ወዳለሁ። ለወደፊቱም ይልመዳችሁ ይሄ አዲስ እንትን በጣም ደስ ብሎኛል። ከዛ ጥያቄ ግን ምንድን ነው? ማንም ሰው ሊመልስ ይችላል። ስለ ዘላቂ ሰላም እያወራን ነው። ዘላቂ ሰላም እንዴት ነው የሚመጣው? በማን ለማን የሚል ጥያቄ ማቅረብ ፈልጋለሁ። ይህን ምንድን ነው አገሪቷ ኢትዮጵያ ውስጥ በአሁኑ ጊዜ ሱዳን መሬት ቆርሳ በወሰደችው፣ ኦሮሞ ውስጥ ከፍተኛ ጦርነት በድሮን ሳይቀር እየተካሄደ ባለበት ጊዜ፣ አፋር ብዙ ሰው እያለቀ ባለበት ጊዜ፣ ቅማንቶች እየታደኑ ባለበት ጊዜ፣ በአገሪቷ በጠቅላላ እንደዚህ አይነት ቀውስ ባለበት ጊዜ፣ ይባስ ብሎ ደግሞ የኤርትራ መንግስት ትግራይ ውስጥ ገብቶ የትግራይን ሕዝብ ስቲል እየጨፈጨፈ ባለበት ጊዜ ይሄ እንዴት ነው ወደ ቀዋሚ እርቅ ይሄዳል ተብሎ የሚገመተው? እንዴት ነው ሰላም የሚባለው? ለሕዝቡ ነው ይገባኛል።
መልካም
ግን እንዴት ነው የምንሸጋገረው ነው አንድ። ሁለተኛ አጭር ናት። ሁለተኛው መንግስታት ወይ ድርጅቶች ናቸው ህዝቡ ጦርነት ውስጥ ያስገቡት። ለወደፊቱ ኢትዮጵያ የምትባለው አገር የምትኖር ከሆነ እንዴት አድርገን ነው የምንቆጣጠረው? እነዚህ ኃይለኞች ህዝቡን መሳሪያ አሸክመው በልተዋጋ የሚሉት ኃይሎች ህዝቡ እንዴት አድርጎ ሊያቆማቸው ይችላል? ሀሳብ አላቸው ወይ በዚህ ላይ? አመሰግናለሁ።
ለእሳቸው ጥያቄ እድል ያልሰጠሁትን ሰው ምላሽ ልስጥ። አቶ ሄኖክ መልስ መስጠት ከቻሉ አንድ ሁለት ጥያቄዎችን ቢያንስ እንዳስተናግድ እፈልጋለሁ እና በጣም አጫጭር አድርጉልኝ።
እሺ፣ ችግር የለም። አጭር ለማድረግ እሞክራለሁ። ምናልባት የዲያስፖራው ሚና ላይ እኔ እንደሚመስለኝ ከብሔር እሳቤ መሻገር መቻል አለብን ነው። ፔናችን አንዳችን በአንዳችን መረዳዳት ከቻል እና ለእንደዚህ አይነት ስምምነቶች እድል የምንሰጥ ከሆነ መፍትሄ ማምጣት እንችላለን ነው። ነገር ግን አሁን ላይ እንደታዩ ዘላቂ ሰላም የሚለው ነገር አሁንም ትንሽ ችግር አለበት እንደተባለው ቅድም አለ። ይሄ አሁን የተፈረመው ስምምነት በቲፒኤልኤፍ እና በኢትዮጵያ መንግስት መካከል ያለ ጉዳይ ነው። ምናልባት ሰክሰስፉል ከሆነ እንኳን ሊፈታ የሚችል ያንን ችግር ነው እንጂ ኢትዮጵያ የእግር ተወርች የታሰረችበትን ችግር ሙሉ ለሙሉ ሊፈታ የሚችል አይደለም። ብዙ መንገዶች፣ ብዙ መሻገር ይጠበቅብናል ማለት ነው። ከዛ በዘለለ ማለት ነው ምናልባት ያልኩትኝ ሊሳካም ላይሳካም ስለሚችል ማለት ነው። የሰሜኑን ችግር ሊፈታው ይችላል እንጂ የኢትዮጵያን ችግር ሙሉ በሙሉ ሊፈታው አይችልም። ነገም ሌላ ችግር ውስጥ ነው ልንገባ የምንችል። ስለዚህ የኢትዮጵያን ችግር በኦሮሚያም ያለው ይሁን በደቡብም ያለው ይሁን ወይም ደግሞ በቤንሻንጉልና በጋምቤላም ያለው ሁሉን አድሬስ ሊያደርግ የሚችልልን ስርዓት ወይ ማዕቀፍ ነው መዘርጋት የሚጠበቅብን። ምናልባት ይሄኛው እንደው ዳይሬክት ሆስቲሊቲ ስለቆመ እንደው እንደ ፈርቀዳጅ ሊሆን ይችላል የሚለውን ነገር ልናስብ እንችል ይሆናል ማለት ነው። አንድ መጨረሻ የእሳቸውን የአቶ ሙዜን ለመመለስ ፈልጋለሁ። ስልጣን ላይ ባሉ ኃይሎች እየተጎተተ ወጣቱ ወደ ጦር ሜዳ እንዳይማገድ ልናደርግ የምንችል እንዴት ነው የሚለው ነገር ማለት እሱ መሰረታዊ ጉዳይ ነው። የኔና የማዛ ጀኔሬሽን ከ60ዎቹና 70ዎቹ ጀኔሬሽን ከተጣባቸው የጦርነት አዙሪት መላቀቅ መቻል አለበት። እነሱ እኮ ናቸው። እኔ 33 ዓመቴ ነው፣ ማዛም እንደዛው ቢሆናት ነው። እኔ 60 እና ይቅርታ አድሜሽን ከፍ ካረጉት 60 እና እውነቴን ነው። ላይክ አንድ ጀኔሬሽን ነን። የእድሜ ልዩነት ቢኖርም አንድ ጀኔሬሽን ነን። 25 ዓመት ነው አንድ ጀኔሬሽን አይደለ? የእኛ ጀኔሬሽን ግን በ60ዎቹና በ50ዎቹ ላይ ፖለቲካሊ አክቲቭ የነበሩ የጦርነት ጭንቅላት ያላቸው ሰዎች እየነዱ ወደ ጦርነት ለምንድ ነው የሚማግዱን ነው። ለምን እኔና ማዛ ተነጋግረን አገራችን እያየ ነው እንዳለን አውሮፓ ላይ እየኖርን ነው፣ አሜሪካ ላይ እየኖርን ነው። በቃ አዲስ ነገር እኮ መፍጠር አይጠበቅብንም አሉ። እነሱ ያበጁት ስርዓት አለ፣ እነሱ ያበጁት የዲሞክራሲ መንገድ አለ። እሱን እኮ እየተነጋገርን ወደ አገራችን አምጥተን ህዝባችን አፈር የሚገፈው ህዝባችን እኮ የተሻለ ኑሮ እንዲኖር ማድረግ እኮ ነው። አዲስ ነገር እኮ ጨረቃ ላይ መሄድ መፍጠር ምናምን አይደለም የሚጠበቅብን እኮ። እና አዲሱ ትውልድ ቢያንስ መነጋገር መቻል አለበት ነው። ህዝባችን በሌላ አይነት አስተሳሰብ ልናገለግለው ልንጠቅመው እንችላለን።
አንድ ጥያቄ እንኳን ቢያንስ ማስተናገድ እንችል። እባክዎን ስሞን ያስተዋውቁ በቅድሚያ።
አሽ በቅድሚያ ለቢዮኤ ከፍተኛ ምስጋና ላቀርብ ወዳለሁ። ስሜን በቻኩ ጁሎ ዲንግ ባላለሁ። ትውልታ ክልሌ ጋምቤላ። እኔ ዛሬ ለዚህ ድል መብቃቴ በጣም ደስ ብሎኛል። ምክንያቱም ለመጀመሪያ ጊዜ ኢትዮጵያን ጋር በነበርኩበት ጊዜ እንዲያ ድል አላገኘሁም። ወይ ኢትዮጵያ ዘራ ግልግሎት ወይ ፋና ወይ ምን አላገኘሁም። እዚህ ደርሼ ግን ሰልጋ ብዛችሁኝ በጣም አመሰግናለሁ። ሁለተኛ ቢዮኤ በጣም ላመሰግናችሁ። ምክንያቱም በደረሰብን ችግር በጣሳ 396 ዓመት በተፈጠረብን ጄኖሳይድ ላሉ ሌሎች ሰዎች ግን አይሉም፣ እኔ ግን ላሉ። ምክንያቱም የአሜሪካን መንግስት አፕሩቭ አድርጓል። ኢንቴንሽን ነው የእኛ ብሔረሰብ እንዲጠፋ። ቢዮኤ በዚህ በኩል ላደረጋችሁልን ድጋፍ መረጃው ላለ መቀፍ ህዝብ እንዲደርስ ምስጋና አቀርባለሁ። የማቀርበው ጥያቄ ግን መብቴ ግን ከሁላችን መሆን አለብን። ምክንያቱም አሁን እየተናገርን ያለ ነው ስለ ትግራይ ነው። ትግራይ ላይ የደረሰው ችግር እኔ ይሰማኛል። ጓደኞች አሉ፣ እዛ አብረን የተማርንበት ሰዎች የተማርናቸው ሰዎች አሉ። አሁን የሞቱ ከኔ ጋር ሲቪል ሰርቪስ ኮሌጅ ወደ የተማሩ ጓደኞች የሞቱ አሉ። በጣም ይሰማኛል። የሚገደል ህፃን ደግሞ ይሰማኛል። ያ ችግር ያለ ሆኖ በፕሪቶሪያ ፒስ አግሪመንት ተደርጓል። በናይሮቢ ግን ሌሎች ችግሮች አሉ። አሁን ለምሳሌ በጋምቤላ እና በኦሮሚያ መካከል የሆነ ችግር እየሄደ ነው። አሁን ግን በኋላ መብት ካልተሰጠው ጋምቤላ እና ኦሮሚያ ይዋጋሉ። የኦሮሚያ ክልላዊ መንግስት ምን እያደረገ ነው?
ማን ነው እያደረገ ያለው? ምን እየተደረገ ነው?
እየተናገር ባለበት ሰዓት አሁን ጋምቤላ ውስጥ ያለው ፖለቲካ ድርጅት ተቃዋሚ አንድ ብቻ የጋምቤላ ህዝቦች ነሳኔ ንቅናቄ ማይክ ፖሊስ ቢሮ አባላት አሁን እየታደኑ ነው። ጫካ ገብተዋል። አንዱ ታስሯል። የት እንዳለ አይታወቅም። ኦኬ፣ ሰላም ለሰላም እየተናገርን እያለን ሌላው እያፈን እያሳደን እየገደል እንዴት ሰላም ይመጣል ኢትዮጵያ ውስጥ?
አመሰግናለሁ። ዶክተር አለማየሁ በስካይፕ መስመር ያሉ ይመስለኛል። ዶክተር አለማየሁ ብሩ የዚህን ጥያቄ መልስ እድል ለርሶ ልስጥ።
ይሄ የመጨረሻውን ጥያቄ ነው?
የመጨረሻውን ጥያቄ ባጭሩ።
በጣም ጥሩ። በጣም ሰፊ ነው፣ እንኳን አጭር ለማድረግ ሞክራለሁኝ። እንደምንሰማው እንግዲህ ዲያስፖራ ሲባል ነበረ። በእርግጥ አንድ የሚጎለን ነገር አለ። ዲያስፖራ ምንድነው? እንደ ህዝቡ አገር ቤት ውስጥ እንዳለው ኢንተርናላይዝ ማድረግ የምንችል አይመስለኝም። እውቀት ምክንያት ምናልባት አንዳንድ ነገር ማየት እንችል ይሆናል፣ ግን ኢንተርናላይዝ ማድረግ ማለት የሚባለውን ነገር በውስጣችን ፊል ማድረግ በጣም ሊያዳግተን ይችላል። ግን እንደምንሰማው ከሆነ አሁን በወለጋም ውስጥ በሚደረገው ትግል መንግስት ያደራጀው ሸኔ የሚባል ግሩፕ እንዳለ ነው። ይሄ መንግስት ያደራጀው ሸኔ የሚባል ግሩፕ ምንድነው? የኦሮሞ ነጻነት ግንባርን መስለው በአካባቢው ባሉ ህዝቦች ላይ ጥቃት በመፈጸም ያ ህዝብ በሸኔ ላይ እንዲነሳ የሀገሩም ህዝብ የኦሮሞ ነጻነት ግንባርን እንዲቃወምና እንዲጠላ ለማድረግ ይሄን ኦነግ ሸኔ የሚባለውን ግሩፕ መስርቶ እንደሚንቀሳቀሱ ተደርሶበታል። ይሄ ግልጽ የሆነ ነው። አሁን በወለጋ ውስጥ በግልጽ ነው የሚንቀሳቀሰው። በአማራ ላይ ጥቃት ይደረጋል በሚባለው ለምሳሌ ይሄ ኦነግ ሸኔ ነው ጥቃቱን የሚያደርሰው። በኋላ ደግሞ መሳሪያ ከሌሎች በመንጠቅ ሽፋን ሰጥቶ የኦሮሞ ህዝብ እንዲጨፈጨፍ የሚያደርገውም ይሄ ነው። ምናልባት በጋምቤላ የሚንቀሳቀሳል የተባለው ኦነግ ሸኔ በብልጽግና የተደራጀ ነው ብዬ እገምታለሁ። ኦኬ፣ አመሰግናለሁ።
መልካም፣ አመሰግናለሁ። አንድ ጥያቄ ልቀበል። ማይኩን የያዙት ቅድም ሰጥቼዎት ነበር እድል።
አመሰግናለሁ። አብዩ በለው እባላለሁ። የልሳነ ግፏን የወልቃይት ጠገዴ ጠለምት ሰብአዊ መብት ተሟጋች ድርጅት ፕሬዚደንት ነኝ። ሁለት ጥያቄ ነው ያለኝ። አንደኛው ለእህቴ ነው። ስለ ፍትህ ያወራችሁ በጣም እስማማለሁ። ፍትህ ያስፈልጋል። ይህ ፍትህ መረጋገጥና ተጠያቂነት መምጣት ያለበት ግን ለ43 ዓመት የወልቃይት ህዝብ በትግራይ ወራሪ ኃይል በህዋት አማራ የሆነ ህዝብ ትግሬ ነው ተብሎ ታርዷል፣ ተገሏል፣ አስከሬኖች እየወጡ ነው። ይህ ፍትህ እንዲረጋገጥ፣ ይህ ተጠያቂነት እንዲረጋገጥ ከወልቃይት የጀመረው እስከ አሁን እስከ ኦሮሚያ ድረስ የሚፈጸመው የአማራ ዘር ፍጅት በምን መልኩ ነው ሳይወራረድ ተጠያቂነት ሳይመጣ ፍትህ ሊረጋገጥ የሚችለው ፍትህ ከሁለት አመቱ ሳይሆን ወደ ኋላ የመጣ የዚህ ሁሉ ችግር አሁን የተፈጠረው ችግር ሁሉ ምንጩ እሱ ነውና። ሁለተኛው የሐሰት ትርክት ነው። ለዶክተር ነው ማቀርበው። የሐሰት ትርክትን በተመለከተ አማራ ጨፍጫፊ ነው፣ አማራ ወራሪ ነው የተባለ ፖለቲከኞች በተለይ ኢትዮጵያ ጠል የሆኑት ህወሓትና ኦነግ የዘሩት ጥላቻ ዛሬ አማራ በየትም ቦታ እንዲሳደድ ያደረገ ውጤቱን እያየነው ነው። ይሄንን እውነት ተቀብለን ከእውነት ላይ ተመስርተን ካልሄድን አሁንም የሐሰት ትርክት እየረጨን ጄኖሳይድ ሌላም ይያል እየረጨን እንዴትም ወደ ሰላም ይከደው ያን ሰላም እንዴትስ ማረጋጋት ይችላል? ካልሆነስ አሁን ህዝብ ፍትህን ያረጋጋጠ በጉልበቱ እንዳለው በጉልበታችን ይያረጋጋጥን ፍትህን እንሂድ መቆም የለም። ይሄን አቆመን ለትውልድ እንዴት ነው ሰላምን ልናስረክብ የምንችለው?
መልካም እንዲመልሱ ሎላ አድርግ። በቅድሚያ ወይዘሪት ማዓዛ ቀጥሎ ዶክተር ኢታና።
አመሰግናለሁ። ሲጀመር ከስሙ ነው የሚጀምረው። ወልቃይት ጠገዴ ነው እንጂ ወልቃይት ጠገዴ አይደለም መጀመሪያው ነው። በመቀጠል ወልቃይት ጠገዴ ላይ ያለው ያሉት ተጋሩ እንደሆኑ በተለያዩ ሂስቶሪካሊ በተለያየ ጊዜዎች አረጋግጠዋል ማለት ነው። ግን ይሄንን ቻሌንጅ የሚያደርግ አካል ካለ እዛ መሬት ላይ ያለው ህዝብ እኔ ትግራዋይ ነኝ ብሎ የወሰነው የወልቃይት ጠገዴ ነዋሪ ሰው አንተ ትግራይ አይደለህም፣ አንተ ትግራዊ አይደለህም፣ አማራ ነህ የሚለው አካል ካለ በብረት አይደለም ይሄንን ማምጣት የሚቻለው። ህዝቡ ሰላም አግኝቶ የሚፈልገው የትን መኖር እንደሚፈልግ ምን እንደሆነ እንዲወስን ጦርነቱ ወይም ጄኖሳይዱ ከመጀመሩ በፊት ወደ ነበረበት ስታተስ ኳይን ታይም መመለስ አለብን። ሁለተኛው ነገር ይሄ የሐሰት ትርክት የሚባለው ነገር ሐሰት አይደለም። የኢትዮጵያ መንግስት፣ የአማራ ስፔሻል ኃይልና የኤርትራ መንግስት የትግራይን ህዝብ መጨረስ እንደሚፈልጉ ኢንቴንሽናቸው አሳይተዋል። ይሄ ኢንቴንሽን በሁለት መልኩ ነው የታየው። አንድ ሴቶች ሲደፍሯቸው ከአሁን በኋላ የትግራይ እናት ማህፀኗ መድረቅ አለበት፣ ትግሬ የሚባል ዘር መቀጠል የለበትም እያሉ ነው ሲደፍሯቸው የነበሩት። ይህንን የተናገሩት ፖለቲከኞች አይደሉም፣ ኢንቴሌክቹዋሎች አይደሉም። ይህንን የተናገሩት የተደፈሩ ሴቶች ራሳቸው ናቸው። አንድ ነጥብ መጨመር እፈልጋለሁ። መጨረሻ ይቅርታ፣ ፍትህ እንዲመጣ ከተፈለገ ተበድያለሁ፣ ህዝቤ ተጎድቶብኛል የሚል አካል አድቮኬት ማድረግ ያለበት ኢንዲፔንደንት ኢንቨስቲጌሽን ነው። ስለዚህ በዩኤን የተቋቋመ ኢንዲፔንደንት ኢንቨስቲጌተሮች ግሩፕ አለ። እሱ ኢትዮጵያ ውስጥ ትግራይ ውስጥ ገብቶ መሬቱን አይቶ ራሱ ቪክቲሞቹን ኢንተርቪው አድርጎ ሀቁን እንዲያወጣ የኢትዮጵያ መንግስት መፍቀድ አለበት። እስካሁን ድረስ የከለከለው የኢትዮጵያ መንግስትና የእሱ ደጋፊዎች ናቸው።
መልካም። ዶክተር ኢታናንም አንድ ደቂቃ መስጠት ፈልጋለሁ። ተመልካቾቻችንም እዚህ በዝግጅቱ በስቱዲዮ ያላችሁ ታዳሚዎችም እንድትረዱ በኢትዮጵያ መንግስት ላይ በርካታ መልስም ሲሰጡ ጥያቄም ሲሰጡ በሌሎች አካላትም ጭምር እዚህ በሌሉ በውይይቱም ራሳቸውን መከላከል በማይችሉ ወገኖች ላይ የተሰጡ አስተያየቶች አሉ። እነሱም በሌላ ፕሮግራም በተቻለ መጠን ምላሻቸውን ለማካተት እንሞክራለን። ዶክተር ኢታና አንድ ተከታይ ጥያቄ ለማንሳት እድል እንዲኖረን በአንድ ደቂቃ
አንድ ቀማ አልወስድም። መጨረሻ ላይ የጠየቀውን ጥያቄ ብቻ ነው መልሰው። የሐሰት ትርክት ያለው ወንድሜ ማለት ነው። አሁን አንተ አልተናገርክም ይዘቱን፣ ግን ከውጪ የሚነገረውን አንስቼ ለመናገር ከሆነ የሐሰት ትርክት የሚባለው ምንድን ነው? ኦሮሞ አገር አለኝ ማለቱ ነው ሐሰት ትርክት የሆነው? ትግራይ አገር አለኝ የራሴን አገር ላስተዳድር ማለቱ ነው የሐሰት ትርክት ወይስ ምንድን ነው? ብሔሮች
በአማራ ላይ የተነዛው የሐሰት ትርክት አማራ ላይ ያስጨፈጨፈ ነው።
መልካም ሀሳባችሁን ተመልካቾች የሚከታተሉት ይመስለኛል።
አልጨረስኩም፣ አልመለስኩም። ስለዚህ የሐሰት ትርክት የሚባለው ጉዳይ የጦርነት ስልት ነው። ዜጎች፣ ህዝቦች የራሳቸውን እድል በራሳቸው ለመወሰን የጀመሩትን ሂደት ለማደናቀፍ የተደረገ ንግርት ነው። ይሄ የጦርነት ስልት ስለሆነ አሁን ስለ ሰላም ስናወራ ይሄንን ሁሉ መፍታት ነው ያለብን።
ለሚዛን ሲባል የተለያየ ስብጥሮችን እያቀላቀልክ ነው ባጭሩ አቶ ሄኖክ።
የወልቃይት ጠገዴ ጉዳይ የህግ ባለሙያም ስለሆንክ ምናልባት አንዳንድ የህግ ነገሮችን ባነሳ ይሻል ይሆናል ብዬ ስላሰብኩ እና የሐሰት ትርክት ሲባል በነገራችን ላይ ትግሬ የራሱ የሆነ መሬት የለውም ወይም የኦሮሞ የራሱ መሬት የለውም የሚኖርበት ምናምን እንደማለት አይደለም። እሳቸው ሲናገሩ አማራ ባለፉት 100 እና 150 ዓመታት ብሔር ብሔረሰቦችን ሲጨፈጭፍና ሲጨቁን ነበረ የሚለው ጉዳይ ነው አሁን የአማራን ህዝብ ለእልቂት እየዳረገ ያለው የሚለውን ነገር ለመናገር ይመስለኛል። የወልቃይት ጠገዴን ጉዳይ በማንሳት የወልቃይት ጠገዴ ጉዳይ ትግራይና የአማራን ህዝብ በነገራችን ሊያጨፋጭፍ የሚገባ መሆን መቻል የለበትም። ያ የኢትዮጵያ መሬት ነው አይደል? ትግሬውም አማራውም ሂዶ ኦሮሞም ሂዶ ሰሊጥም ዘርቶ ወይም ሩዝም ዘርቶ ቢኖርበት ምንድነው ችግሩ ሊሆን የሚችለው? ይሄንን ችግር እኮ የኔ ነው ህጉን ባነሳ ደስ ይለኛል። የኔ ነው የሚለው ጉዳይ እንዲመጣ ያደረገው ይሄ መሬት ከፍሎ ከዚህ በኋላ የዚህኛው ህዝብ ነው ከዚህ በኋላ የዚህኛው ህዝብ ነው የሚል አሰጣጥና አድሚኒስትሬቲቭ የሆነ ጉዳይ ነው። ግን ወዴት ይሁን ከተባለ ምናልባት ህገ መንግስቱን በተመሰረተ ህገ መንግስቱን በተከተለ መሰረት መፍትሄ እንሰጣለን የሚል ስምምነቱ ላይ አለ። ስለዚህ ምንድነው መሆን መቻል ያለበት? አዋጅ ቁጥር 7 1984 የሚባል የኢትዮጵያ የህዝብ ተወካዮች ምክር ቤት ያወጣው ህግ አለ። ያ ህግ ምን ይላል? ብሔራዊ የብሔራዊ ክልሎች ወሰን ሊሆን የሚገባ ከ1967 በፊት የነበሩ የወረዳ ወሰኖች ነው ይላል። ያ መነሻ መሆን መቻል አለበት። ይህ አዋጅ ሪፒል አልተደረገም፣ ውድቅ አልተደረገም ማየት ይቻላል። አዋጅ ቁጥር 7 1984 ማለት ነው። ከዛ ውጭ ግን ህገ መንግስቱ የክልሎችን ድንበር አላሰመረም። ሄዳችሁ ማየት ትችላላችሁ። ይህ አዋጅ ነው ያሰመረ። ስለዚህ ይህንን አዋጅ ግን ቲፒኤልኤፍ ተግባራዊ ሳያደርግ ወልቃይት ጠገዴ ራያ የሚባለውን ወደ ትግራይ አካተተው። ይህ አዋጅ ተዘለለ ነው።
እሺ እባክዎ ነው።
ሌላ ደግሞ ለሄኖክ ያለኝ ጥያቄ አሁን እንደማየው ልዩነት ስላለ አንተ ለሰላም ያለህ አመለካከት ትንሽ ተስፋ ያለው ስለሚመስል ተስፋ የሌለውና ተስፋ ያለው በግራስሩት ደረጃ ተሰባስቦ ለመነጋገርና ከፖለቲካ ውጭ በሆነ አብረን እንዴት እንሰራለን ለሚለው ከእንደ ማዕዝ አይነት ከእህቶች ጋር የመነጋገር ሀሳብ አለሁ። ሄኖክ ጥያቄ
አመሰግናለን።
እሺ አመሰግናለሁ አዩህ ለጠየቅሽው ጥያቄ። መጀመሪያ ከዚሁ ነው ማየት ያለብን። አሁን በዚህ ጦርነት እውነቱን ለመናገር የትግራይ ህዝብ በጣም ተጎድቷል። ግን የትግራይ ህዝብ ብቻ አይደለም የተጎዳ፣ የአፋር ህዝብም በጣም ተጎድቷል። የአማራ ክልል የአማራ ህዝብም በጣም ተጎድቷል። እሱን ራሱ አክኖሌጅ ማድረግ መቻለም። ይሄ ጦርነት ኢትዮጵያዊ ያለ የወረደ ዳፋ ነው። እሱን ነው አንደርስታንድ ማድረግ ያለብን። ትግራይ ላይ ብቻ ነው የደረሰ የምንል ከሆነና የሌላውን ደግሞ የደረሰበትን መጠቃት እንትን የምንተወው ከሆነ አሁንም ለመስማማት ስሜ ጉዳቴ ነው ለማለት ብዙ እርምጃዎችን ይቀሩናል ማለት ነው። ስለዚህ ማወቅ ያለብን ይሄ ጦርነት መከሰት አልነበረበትም። መሪዎቻችን እብሪተኞች፣ ጥጋበኞች ስለሆኑና ዘመኑን የማይዋጁ ስለነበሩ ጦርነት ውስጥ ከተውናል። እዛ ጦርነት ውስጥ ከተውን ህጻናቶች፣ ሴቶች፣ አሮጊቶች ሁሉም እንደዛ እንዳልሆነ ሆነ። የኢትዮጵያ ኢንፍራስትራክቸር እኮ ተለምኖ የተሰራ ኢንፍራስትራክቸር ነው። ያ ሁሉ ኢንፍራስትራክቸር ወደመ በዚህ ጦርነት ማለት ነው። የትም ያለው ይሁን ይሄ ነገር ነው ሊያሳስበን የሚገባ። ኢትዮጵያውያን ላይ መድረስ ያልነበረበት እልቂት ደረሰ፣ ሁሉም ኢትዮጵያውያን ላይ ጦርነቱ የተካሄደበት ቦታ ላይ ማለት ነው። እሱ ሊያሳስበን ይገባል ነው እና ስፔኑን ልንረዳ ይገባል መጀመሪያ ነው። ከዛ አሁን ኮድድ የሆኑ ቃላቶችን ባንጠቀም ጥሩ ነው። ምናልባት አሁን ለምሳሌ ጄኖሳይድ ሲባል ዴፊኒሽኖች አሉ፣ የዓለም አቀፍ ዴፊኒሽኖችም አሉ፣ የሀገር ውስጥ ዴፊኒሽኖችም አሉ። ሮም ስታቲዩት ማየት እንችላለን። አንድን ህዝብ ለማጥፋት ፍላጎት ነበረ ወይ የሚለው እልቂት መድረሱ ጉዳት መድረሱ የታወቀ ጉዳይ ነው። ግን ህዝቡን ለማጥፋት ፍላጎት ነበረ ወይ የሚለውን ነገር ፕሩፍ ሳናደርጋውንም ጄኖሳይድ ደርሷል የሚለው ነገር ህዝብን ከህዝብ ማራራቅ ነው ሊሆን የሚችል። ጉዳቱን አንደርስታንድ ማድረግ ይገባኛል፣ ደርሷል ሁሉም ነገር ማለት ነው ሁሉም ህዝብ ላይ። ግን ጄኖሳይድ ብለን አግራቤ ስናደርገው ኢንቴንሽን የምትል ቃል አለች። ህዝቡን እንደ ህዝብ ለማጥፋት ፍላጎት ነበረ ወይ? ከየት ነው ያንን ኢንቴንሽንስ ኢምፕላይ ልናደርገው የምንችል የሚለው ነገር አስቸጋሪ ስለሆነ፣ ያ ማለት ግን እኔ ጥቃቱ ጉዳቱ አልደረሰም እያልኩኝ አይደለም። ግን ሁላችንም እኔ ያንዱን ጉዳት መድረስ አልነበረበትም ብዬ የማስብ ከሆነ ከማዛም ጋር ከይታናም ጋር ይሁን ከማንም ጋር ይሁን፣ እኔ የሰው ሀገር መጥቼ እኮ ነው እየኖርኩኝ ያለኝ። የሰው ሀገር ፕሮፐርቲ ነው እየተጠቀምኩ ያለኝ። የሰው ሀገር ዲሞክራሲ ነው እንጆ እያደረግኩኝ ያለኝ። ስለዚህ ከራሴ ወገኖች ጋር ከራሴ ኢትዮጵያውያኖች ጋር አብረን ተጋብተን ተዋልደን ከኖርን ኢትዮጵያውያኖች ጋር ተቀምጬ ተወያይቼ ኢትዮጵያን እናሸሽል የማንልበት ምንድነው ምክንያት ሊኖር የሚገባ? በተለይ እዚህ አንድ ጥያቄ በነገራችን ላይ ኢታና ሲያነሱ የነበረው ነገር ኢትዮጵያዊነት በራሱ ለውይይትና ለድርድር መቅረብ አለበት። የኢትዮጵያ አንድነት ነው ያለ። እንግዲህ ሀገራት የተሰባሰቡ ለኢኮኖሚ የሚሆን ለሚሊታሪ የሚሆን የተሰባሰቡ ሰፊ ሀገር ለማርኬት የሚሆን ሰፊ ሀገር እየመሰረቱ ባለበት ሰዓት እኛ ኢትዮጵያን እንበታትን ብለን እንድንሰበሰብ ነው የሚፈለግ? እንደዛ መሆን ያለበት አይመስለኝም። በኢትዮጵያ አንድነት ከተስማማን ሌላው መብታችን የቋንቋም ይሁን የካልቸር ይሁን የሃይማኖትም ይሁን የሰልፍ አድሚኒስትሬሽን ይሁን እንዴት መሆን መቻል አለበት? ኢትዮጵያ እንዴት እናስተዳድራት? እንዴት አይነት የአስተዳደር ስርዓት ትከተል? ምን ምን ቋንቋዎች እውቅና ያገኙ የሚለው ነገር ላይ ነው ልንወያይ የሚገባ እንጂ በራሷ በኢትዮጵያ ላይ ማ ከወሰንና ብትንትኗን ካወጣናትማ እንደገና ሌላ አልቂት ነው እየጠራ ነው የምንመጣ ለማለት ነው። አመሰግናለሁ።
ብዙ ጥያቄዎች ተከታይ ጥያቄዎችን እየወለዱ ነው። ብዙ ጥያቄ ይፈልጋል። የመጨረሻ እድል ለርሶ ልስጥ። በተደጋጋሚ በቀረቡት ሀሳቦች ላይ ባጭሩ የሚሉት ነገር ካለ ዶክተር ኢታና።
እኔ አሁንም ቀደም ያልኩትን ነገር ነው መደግመው። ምክንያቱም እዚህ አገር ውስጥ የተፈጠረ ችግር የአንድ ቀን ወይ የሁለት ቀን ችግር አይደለም። የአንድ ቀን ችግር የወለደው ነገር በአንድ ቀን ሊፈታ ይችላል።
ታቱ ስላለቀ ሐሳቡን እዚህ ላይ እናቆማለን። እንግዶቻችን እንኳን ለዚህ ውይይት ስቱዲዮአችን ተገኛችሁ። ታዳሚዎቻችንም እንዲሁ የስካይፕ እንግዶቻችን ዶክተር ደረሰ ጌታቸው፣ አቶ አለማየሁ ፈንታው፣ ዶክተር አለማየሁ ብሩ፣ እዚህ በስቱዲዮ የምትገኙ እንግዶቻችን የተሳተፋችሁ ዶክተር ኢታና ሀብቴ፣ ወይዘሪት ማዓዛ ግዴ፣ አቶ ሄኖክ አበበ፣ እንግዶቻችን ሁላችሁንም አመሰግናለሁ ለተሳትፏችሁ። ውይይታችን ይቀጥላል። ሌሎች ተያያዥ ፕሮግራሞችንም በተከታታይ እናቀርባለን። ስለተከታተላችሁን እናመሰግናለን።
አድማጮች፣ የአሜሪካ ድምጽ ኢትዮጵያ የሰላም መንገዶች በሚል ርዕስ ያሰናዳው የአንድ ሰዓት ተኩል ውይይት ይህን ይመስል ነበረ። በሙሉን ለመከታተል ከፈለጋችሁ በዌብሳይታችን፣ በፌስቡክ እና በዩቲዩብ ገጾቻችን ላይ ታገኙታላችሁ። በዚሁ አጋጣሚ የዚህ መድረክ ዓላማ የተለያዩ የትውልደ ኢትዮጵያውያንን ሀሳቦች ወደ አንድ መድረክ በማምጣት ማብላላት እና ስለ ሰላም መንገዶች ለመነጋገር እንጂ ክስና ምላሽ አውድ እንዳልነበር ለመግለጽ እንወዳለን። በመሆኑም በዚህ ውይይት ላይ የተነሱ እንዲሁም ማብራሪያና ምላሽ ለሚያስፈልጋቸው ጉዳዮች ከተለያዩ የሚመለከታቸው ሰዎች ማብራሪያና ምላሽ ፈቃደኛ ከሆኑ ይዘን እንደምንቀርብ ለመግለጽ እንወዳለን። በተጨማሪም የዘር ፍጅትና ጄኖሳይድ የሚሉ ቃላቶች በዚህ ውይይት ላይ በተደጋጋሚ ተጠቅሰዋል። ይሁንና የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር እና የኢትዮጵያ የሰብአዊ መብቶች ኮሚሽን በጋራ ባካሄዱትና ውጤቱን ባለፈው ዓመት ይፋ ባደረጉበት የምርመራ ውጤት በስብዕና ላይ የተፈጸሙና የጦር ወንጀሎች ተብለው ሊፈረጁ የሚችሉ ጥፋቶች በጦርነት ውስጥ በሁሉም ወገኖች መፈጸማቸውን የሚያሳዩ ማስረጃዎችን እንዳገኙ ጠቁመው የዘር ፍጅት እና ወይም ጄኖሳይድ መፈጸሙን የሚያሳይ ማስረጃ አላገኘንም ብለዋል። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ባለፈው ዓመት ያቋቋመው የባለሙያዎች መርማሪ ኮሚሽንም ተመሳሳይ ድምዳሜ የሚያሳይ ሪፖርት ከጥቂት ወራት በፊት አውጥቷል። ጄኖሳይድ ስለመካሄድና ስላለመካሄዱ ግን የጠቆመው ነገር የለም። በድጋሚ ተሳታፊ እንግዶቻችንን፣ ተወያዮችንና አወያዮችን እንዲሁም እናንተን አድማጮቻችንንና ተመልካቾቻችን እናመሰግናለን። በዚሁ የምሽቱን ፕሮግራማችንን እናጠናቀቃለን። በፕሮግራማችን ላይ ያላችሁን አስተያየቶች ይህን የተላለፈውን ውይይት ጨምሮ በተለያዩ ሳምንታዊ ፕሮግራሞቻችን ላይ ጥቆማ ወይም አስተያየት ለመስጠት ብትፈልጉ በምን ታገኙናላችሁ የሚለውን ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
Yeah. የምሽቱ መሰናዷችን ተጠናቀቀ። ፕሮግራሙን በማቀናበር አብሮኝ ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ካመሹ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ የነበርኩት ስመኝሽ የቆየ ነኝ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ። Thank you.